ለምስራይ ድምጽ እየተዘጋጀ ከደቡብ አፍሪካ በትራንስወር ራዲዮ ከሰኞ እስከ አርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። ለእያንዳንዳችን ባለንበት ስፍራ የእግዚአብሔር ጥበቃውና ምሕረቱ እንዲሁም በጎነቱና ቸርነቱ ሳይጎልብን ነው እስከዚህች ሰዓት እስከዚህች ቀን ደረስን። እግዚአብሔር የተመሰገነ ይሁን። በዛሬው ምሽት ክፍለ ጊዜ ጥናታችን እግዚአብሔር አምላካችን በብዙ ባርኮቱ ተገልጦ እንደሚናገረን ቃሉንም እንደሚያስተምረን ባለሙሉ ተስፋ ነኝ። እግዚአብሔር አው ማዱ አያልቅም፣ ማዱ አይደርቅም። ለኔና ለናንተ ለዮዝ ዘመናችን የሚረባውን ማድ እግዚአብሔር አለው። ስለዚህ ከዚህ ማድ ለመመገብ የቀረባችሁትን ሁሉ እግዚአብሔር አምላካችን በእያላችሁበት ስፍራ እንደ መሻታችሁና እንደ ምኞታችሁ ይገናኛችኋልና ደስ ይበላችሁ። እዚህ በማስቀደም ይህንን ጌታ በዚህ ዝማሬ ብናመሰግንስ ያብሄር ሆይ ነው በዚህ ጊዜ ደግሞ እኛ ምስጋናንን ሰዋልሃለን። ከከናፍርቶቻችን የሚወጡትን ካንደበታችን የሚወጣውን የምስጋናን ቃል አንተ አትንቅም። እግዚአብሔር አምላካችን ሆይ ስለዚህ ሁሉ ስላደረክልን፣ እግዚአብሔር አምላካችን ሆይ ከመጀመሪያው ከናታችን ማጸን ጀምሮ ስላወከን ወደዚህም ቅዱስ ጌታዬ ያጠራር ደግሞ አንተ ስለሳብከን ክብር ተመስገን። ጌታ ሆይ በቀረው የሕይወት ዘመናችን አንድ ሁለት ይያልን ካንተ ጋር መራመድ እንድንችል እግዚአብሔር ሆይ ዳዴነታችንን ደግሞ አንተ ለውጠ ተመርኩዘን አንተን መራመድ እንድንችል እጃችንን ሁለንተናችንን ላንተ አሳልፈን እንሰጣለንና እርዳን። አቤቱ አምላካችን ሆይ በዚህች ምሽት ይህ የኛ መሻት ነው። ጌታ ሆይ በዚህ ዓለም ብንቆይ ኃጢአትን እናተርፋለን። ነገር ግን ካንተ ጋር ተራምደን በሰላም ወደ አንተ ብንሰበሰብ ደግሞ እግዚአብሔር ሆይ ሐዋርያው እንደተናገረው ለኛ ጥቅም ነው። ስለዚህም ደግሞ እግዚአብሔር ሆይ በቸርነትህና በምሕረትህ ውስጥ አንተ ለትለት አስበን በዚህ ቃል ደግሞ ተገልጠ በመካከላችን ተናገረን በመድኃኒታችንና በጌታችን በኢየሱስ ክርስቶስ ሕያው ስም አሜን። ጮች ክርስቶስ ቤተ ክርስቲያንን ስለወደዳት ራሱን አሳልፎ ስለመስጠቱ፣ ክርስቶስ ቤተ ክርስቲያንን በውሃ መጣጠብ ከቃሉ ጋር አንጽቶ እንዴት እንደቀደሳት፣ ወደፊት ቤተ ክርስቲያን ለክርስቶስ የምትቀርበው ያለ ኃጢአት የምታበራ ሙሽራ መሆኗን አንድ ባንድ መመልከታችን የሚታወስ ነው። ዛሬ እንግዲህ እግዚአብሔር ወዶና ፈቅዶ ለዚያ ካደረሰን እስከ መጨረሻው ሰዓት ድረስ የምዕራፍ 5ን ትምህርት እንጨርሳለን ማለት ነው። እንደ ተለመደው እንግዲህ መጽሐፍ ቅዱሶቻችሁን ገለጥ ገለጥ አድርጉና ኤፌሶን ምዕራፍ 5 ቁጥር 28 እስከ 32 ያለውን ስፍራ ተመልከቱ። ዲሁም ባሎች ደግሞ እንደ ገዛ ስጋቸው አድርገው የገዛ ሚስቶቻቸው ሊወዷቸው ይገባቸዋል። የገዛ ሚስቱን የሚወድ ራሱን ይወዳል። ማንም የገዛ ስጋውን የሚጠላ ከቶ የለምና። ነገር ግን ያካሉ ብልቶች ስለሆን ክርስቶስ ደግሞ ለቤተ ክርስቲያን እንዳደረገላት ይመግባል ይንከባከበውማል። ስለዚህ ሰው አባቱንና እናቱን ይተዋል፣ ከሚስቱም ጋር ይተባበራል፣ ሁለቱም አንድ ስጋ ይሆናሉ። ይህ ምስጢር ታላቅ ነው። እኔ ግን ይህን ስለ ክርስቶስና ስለ ቤተ ክርስቲያን ላለው ይላል ሐዋርያው ጳውሎስ። በባልና በሚስት በክርስቶስና በቤተ ክርስቲያን ርዕሶች መካከል ወደፊትና ወደኋላ በመመላለስ የሚናገረውን እነዚህን ቁጥሮች ልብ እንድትሉ ፈልጋለሁ። በቅድሚያ ስለ ክርስቶስና ስለ ቤተ ክርስቲያን ከተናገረ በኋላ በመቀጠል ደግሞ ስለ ባልና ስለ ሚስት ርዕስ ያነሳል። እንዲሁም ባሎች ደግሞ እንደ ገዛ ስጋቸው አድርገው የገዛ ሚስቶቻቸው ሊወዷቸው እንደሚገባ አጥብቆ ወይም አበክሮ ይናገራል። ተጋቢዎች ለጋብቻቸው ስርዓት መድመቂያ ወይም ማድመቂያ ብለው የሚያደርጉት ብልጭልጭ ነገር ዋና ነገር እሱ አይደለም። ዋና ነገሩ ሁለቱም በመንፈስ ቅዱስ መሞላት ያስፈልጋቸዋል የሚል ነው። በዚህ ህይወት የሚያልፉ የትዳር ጓደኛሞች ሌሎች ያልተለማመዱትን ታላቅ ደስታ ይለማመዳሉ። ነገር ግን በየስፍራው የስጋቸውን ፈቃድ የሚያደርጉ ወጣት ወንዶችና ሴቶች በጋብቻ ውስጥ ያለውን እውነተኛ የፍቅር ልምምድ ማየት አይችሉም። እነዚህ ወጣቶች ስለ ሩካቤ ስጋ ግንኙነት ብዙ ሊያውቁ ይችላሉ። ይሁን እንጂ በክርስቲያን ጋብቻ ውስጥ ያለውን እውነተኛ ደስታ፣ ደስ የሚያሰኝ ጣፋጭ እርካታን አያውቁም። ባል ሚስቱን ሊወዳት ያስፈልጋል። ምክንያቱም የጋብቻ ግንኙነት ሚስቱን ያካሉ ክፍል እንድትሆን አድርጓታልና። በሌላ አነጋገር ወገኖቼ ቤተ ክርስቲያን የክርስቶስ አካል ናት። ክርስቶስ ደግሞ የቤተ ክርስቲያን ራስ ነው። እርስ በርሳቸው ተሳስረዋል ማለት ነው። በዚህ መሰረት ባል የሚስት ራስ ነው። ሰው የገዛ ሰውነቱን መጥላት ያልተለመደ እንግዳ ጉዳይ ነው። አይደለም እንዴ? የገዛ ሰውነታችንን ማንኛችንም ብንሆን አንጠላም። ስለዚህ ሚስት የባል አካል ስለሆነች ወንድየው ይወዳት ዘንድ ይገባል። ክርስቶስ የቤተ ክርስቲያንን ድካም ስለሚያውቅ ይንከባከባታል፣ ይመግባታል። ባሎችም ተመሳሳይ ነገር ማድረግ አለባቸው ለሚስቶቻቸው ማለት ነው። ቁጥር 31 ከዘፍጥረት ምዕራፍ 2 ቁጥር 24 የተወሰደ ጥቅስ ነው። ጳውሎስ በኤደን ገነት በአዳምና ሔዋን መካከል የነበረውን ግንኙነት ይጠቅሳል። እነዚያ የመጀመሪያዎቹ ጥንዶች አንድነት የክርስቶስና የቤተ ክርስቲያን ሙሽራነትና ሙሽሪትነት ምሳሌዎች ናቸው። ሔዋን የአዳም ረዳቱ እንድትሆን ተፈጠረች፣ የተወሰደችውም ከጎኑ ነው። አዳም በአምላክ ጥበብ ከምድር አፈር እንደ ተፈጠረ ሁሉ ሔዋንም ከምድር አፈር ለብቻው አልተፈጠረችም። ሔዋን ከአዳም አጥንት ተፈጥራ ወደዚህ ምድር እስከመጣችበት ጊዜ ድረስ አዳም ሙሉ ሰው አልነበረም። ሁለቱ አንድ ላይ ሲሆኑ አንድ ሙሉ ሰው ሆኑ። እግዚአብሔር ሔዋንን ከአዳም ጎን ወስዶ ሴት አድርጎ ሰራት። ወደ አዳም ሲያመጣት በፍጥረት መዝገብ ውስጥ የፍቅር ምሳሌ የሆነች ይመስለኛል። አስተዋላችሁ? ሔዋንን ወደ አዳም ሲያመጣት በፍጥረት መዝገብ ውስጥ የፍቅር ምሳሌ ሆና የቀረበች ይመስለኛል። ሔዋን ያዳም ረዳት እንደሆነች ተመልክተናል። በርሱ ዘንድ የጎደለው በርሷ ዘንድ ስላለ ይሟላ ነበር። ማንኛውም ነገር ማለቴ ነው። ሔዋን ከአዳም ተፈጠረችና ሁለቱም አንድ ሆኑ። በዕብራይስጥ ቋንቋ ወንድ ሰው ማለት አይሽ ማለት ሲሆን፣ ልብ በሉ፣ ወንድ ሰው ማለት በዕብራይስጥ ቋንቋ አይሽ ማለት ሲሆን፣ ሴት ማለት ደግሞ አይሻ ማለት ነው። ሁለቱም ቃሎች ከሞላ ጎደል ይመሳሰላሉ። ሴት ከወንድ ተወስዳ ተፈጠረች እንደማለት ነው። ከታሪክ የተወሰዱ ሁለት ምሳሌዎች አሉ። ይሁም በወንድና በሴት መካከል ያለውን አስደናቂ ግንኙነት ይገልጻሉ። ዛሬ ያንን የመሰለ ግንኙነት ፈጽሞ አናይም። አዲሱ ወይም ዘመናዊ ግልሙትናና ልቅ የግብረ ሥጋ ግንኙነት በብዙ የሚቆጠሩን ወጣት በባርነት ሥራ አስቀምጦታል። ቀንበሩን ምጭኖ በላዩ ላይ እያማቀቀው ነው። የዚህ መዘዝ ውጤት በሚሊዮን የሚቆጠር የአገር ዜጋ ለኤድስ ቀሳፊ በሽታ በመጋለጥ ለልቂት ተዳርጓል። በመጪው ከአስር እስከ 20 ዓመታት አብዛኛው የአፍሪቃ አገር አምራችና አገር ተከላካይ ዜጋ እንደሚያጣ ይነገራል፣ ይፈራልም። ሕፃናት ያለ ወላጅ ሲቀሩ፣ ተጠዋሪዎች ደግሞ የልጅ ልጆቻቸውን ለማሳደግ ተገደዋል። ይህንን ነገር ያለ መጨበጫና መርገጫ መናገር አልፈልግም። እግዚአብሔር ለክርስቲያኖች የሚናገረው ነገር አለ። በተቀደሰ የጋብቻ መተሳሰር ባልና ሚስቶች እንዲኖሩ እርሱ ይፈልጋል። የሰው ትልቁ ጠላቱ አለማወቁ ነው ወገኖቼ። ሰው በራሱ ጥረትና ኃይል ራሱን ወደዚህ ዓለም ማምጣት እንዳልቻለ ሁሉ በራሱ ጥረትና ኃይል ከኃጢአት ቀንበር መላቀቅና ራሱን መግዛት አይችልም። ስለዚህ ሊረዳውና ነጻ ሊያወጣው የሚችል አዳኝ ተልኮለታል። ከርሱ የሚጠበቀው ደካማ መሆኑን አውቆ ሁሉን ለሚችለው አምላክ ራሱን በእምነት ማስረከብ ብቻ ነው። በቃ ባልጨምር ባልቀንስ መልካም ነው። የመጀመሪያ ምሳሌ አድርገን የምንወስደው የአቤላርድና የሂሎይስን ታሪክ ነው። እነዚህን ሰዎች በደንብ ተዋወቋቸው። አቤላርድ የሚባልና ሂሎይስ የሚባሉ ሰዎችን ታሪክ ባወሳላችሁ እጅግ ደስ ይለኛል። ጆን ሎርድ የተባለ ሰው ታላቋ ሴት የተባለ መጽሐፉን ሲጽፍ የጋብቻ ፍቅር ተምሳሌት አድርጎ በገጸ ባህሪነት የሳላት ሂሎይስን ነው። ታሪኩ የሚያወሳው የወጣቱን የአቤላርድን ምሳሌነት ነው። ይህ ወጣት በፓሪስ ዩኒቨርሲቲ በአስተማሪነትና በሰባኪነት የሚያገለግል ብሩህ አእምሮ ያለው ሰው ነበር። ልጃገረዲቱ ሂሎይስ ደግሞ ወጣቱ አቤላርድ በሚያስተምርበት ዩኒቨርሲቲ ውስጥ ተማሪ ነበረች። ይህቺ መልከ መልካም ሴት በመልካም ባህሪዋ የታወቀች ሰው ነበረች። አቤላርድም እንዲሁ በክህነቱ የታወቀ ሰው ነበር። እነዚህ ሰዎች በፍቅር ተሳሰሩና አንድ ቀን በአስከፊ ሁኔታ በፍቅር ወደቁ። በዘመኑ የካህን ጋብቻ ሕግ በጣም የጠበቀና እጅግ ከባድ ነበር። ስለዚህ ይህ ፍቅር የአቤላርድን የክህነት አገልግሎት ክብር በመንፈግ እስከ መጨረሻው ታሪኩን አደበዘዘበት። ጆን ሎርድ የተባሉ የጌታ ሰው ስለዚህ ጉዳይ የጻፉትን እስቲ ልንገራችሁ። አቤላርድና ሂሎይስ በፍቅር ሲወድቁ ቤተ ክርስቲያን ጋብቻቸውን አልፈቀደችም ወይም ከልክላ ነበር። ስለዚህ አቤላርድ ጓደኛውን ብቻ የሚስጥሩ ተካፋይ በማድረግ በድብቅ ከሂሎይስ ጋር ተጋቡ። ከዚያም አቤላርድ ማስተማሩን ቀጠለ። አንድ ቀን ሚስጥሩ መውጣቱ አልቀረም ነበርና ሚስጥሩ በቤት ሠራተኛቸው አማካይነት ይፋ ወጣ። ወጣቷ ሂሎይስም ወደ ምንኩስና ሕይወት ለመግባት ተገደደች። ወጣቱ አቤላርድ ግን መካከለኛ ዕድሜ ያለውና አስተዋይ ሰው ነበር። በ12ኛ ክፍለ ዘመን መጀመሪያ ገደማ የእግዚአብሔር ቃል የተሰጠው አማኙ ግለሰብ በትእዛዙ በስልጣኑ እየተመራ እንዲኖርበት እንጂ ቤተ ክርስቲያን የምታዝበት የሕግ መጽሐፍ እንዳልሆነ ማስተማር ጀመረ። ይህ ታላቅ ሰው በደረሰበት በደል ምክንያት መራርና በትምህርቱ የፍርድ ሰው ሆነ። ወጣቱ አቤላርድ ታሞ ባልጋ ላይ ለመሞት ሲቃረብ ለብዙ ዓመታት ተለይታው የነበረችው ፍቅረኛው ሂሎይስ ከመሞቱ በፊት መታ ዓይኑን እንድታይ በእጅጉ ተማጠነ። ደብዳቤም ላከባት። ቤተ ክርስቲያን ግን በዚያን ጊዜ የወሰደችው እርምጃ ታላቅ የጭካኔ ሥራ ነበር። በዚህን ወቅት ወጣቷ የድሮ ፍቅረኛው ሄሎይስን ለማየት ፈቃደኛ ሆና አልተገኘችም። በመጨረሻም አቤላርድ አንድ ደብዳቤ ጻፈና ለቀድሞ አጮኛ ሄሎይስ ላከባት። አድማጮቼ ምን ሆነ ይመስላችኋል? በዮቴ ካነበብኳቸው ጽሑፎች መካከል ይህን የመሰለ በጣም አሳዛኝና ልብን የሚሰብር ጽሑፍ አልገጠመኝም። ደብዳቤውን ምጽፎ በመጨረሻ ላይ ያጠቃለለው እንዲህ ብሎ በመጸለይ ነበር። አንተን ደስ ባሰኘህ ጊዜ ኦ ጌታ ሆይ አንተን ደስ እንዳሰኘ ከሄሎይስ ጋር አገናኘህን፣ እንዲሁም በፈቀድክ ጊዜ አለያየህን። በምህረትህ ጀመርከው በምህረትህም ጨረስከው። በዚህ በምጽፍላት ደብዳቤ ካለያየህን በሰማይ አገር ለዘላለም አገናኘን ብሎ ለዘላለም አሸለበ። አምናለሁ ወዳጆቼ፣ እነዚህ ወገኖች ምንም እንኳ በሰው ሥርዓት ደካማነት በዚህ ምድር ኑሮ መስርተው አንድ ላይ መኖር ባይሆንላቸውም በሰማይ በአባታቸው ቤት ይገናኛሉ ብዬ አምናለሁ። የጆን ዊስሊ ታሪክም በእንግሊዝ አገር ውስጥ አይነገርም። ታሪኩ የሚነገረው ከእርሱ አገር ውጪ ነው። ጆን ዊስሊ ወጣት የወንጌል መልእክተኛ ሆኖ ለመጀመሪያ ጊዜ ጆርጂያ ወደ ተባለ የአሜሪካ ግዛት ሲሄድ በአቋመ ጽኑነትና በክርስቲያናዊ ሕይወቱ የቀኑበት ሰዎች በተንኮል ሕግ ፊት ሊያቆሙት ፈለጉ። ምክንያቱም ወደ ጆርጂያ ግዛት ገና ሲገባ ስመጥር ሰው መሆኑ ምስክርነቱ ቀድሞ ደርሶ ነበርና። በዚያን ጊዜ የነበረው ልማድ መጥፎ ነበርና ትክክለኛ ስመጥርነት የሚመዘነው በጣም ውብ ቆንጆ ሴት በማግባት ነበር። ጆን ዊስሊም በውበቷ ሚዛን የደፋች ቆንጆና ጠንካራ አቋም ያላት ሴት ብቻ ሳትሆን በስነ ምግባሯም የተመሰከረላት ክርስቲያን ሚስት አገባ። ይህ እንደ እሳት ይንቀለቀል የነበረ ወጣት የወንጌል መልእክተኛ በዚህ አይነት ሁኔታ በአገር ውስጥ መኖር ጀመረ። በዚያን ጊዜ የወንጌል መልእክተኛ በፍቅር መጠመዱ ከታወቀ ተሰሚነት አይኖረውም ነበር። ጆን ዊስሊ ታዲያ በአሜሪካ አገር በጆርጂያ ግዛት ውስጥ መኖር ባልቻለ ጊዜ ጆርጂያን ለቆ ወደ ህንድ አብረው ለመሄድ ባለቤቱን ለመናት ወይም ጠየቃት። እርሷም ለባለቤቱ ለጆን እግዚአብሔር የምትሰራለት ታላቅ ሥራ አለውና ወደ እንግሊዝ አገር እንድትመለስ የተናገረን አስብ፣ ስለዚህ አይሆንም ስትል መለሰችለት። ጆን ዊስሊ ወደ እንግሊዝ አገር ተመልሶ አገልግሎቱን እንዲቀጥል ያደረገችው ባለቤቱ ነበረች። አንድ ቀን ሁለቱ ባልና ሚስት ወደ እንግሊዝ አገር በመርከብ የሚመለሱበት የምሽት ጊዜ ደረሰ። በወደቡ አጠገብ ቆመው የመርከቡን መንቀሳቀስ ሲጠብቁ ሳለ የባህሩ ነፋስና ማዕበሉን ትኩር ብላ ተመለከተች። ወደ ባለቤቷ ጆን ዊስሊ መጣችና ወንድሜ ሆይ መልካም ጉዞ እመኝልሃለሁ፣ ደህና ሁን በማለት ተለየችው። ጆን ግን ባለቤቱ ለመጨረሻ ጊዜ ከእርሱ ከመለየቷ በፊት በእንግሊዞች መካከል ከእርሱ ጋር አብራው እንድትኖር አጥብቆ ለመናት። እርሷ ግን ፈጽማ አልፈቀደችም። ይልቁንም እንደ ኦርፋ ጉንጩን ስማ ከእርሱ ተለየችው። ዊስሊ ወደ እንግላንድ ወይም ወደ እንግሊዝ አገር ሲመለስ ልቡ የተሰበረበት ሰው ሆኖ ነበር። ምክንያቱም ይቺ ሴት የእርሱ ጣምራ ሆና አብራው ቆይታ ነበርና። ወዳጆቼ በመንፈስ ቅዱስ ለተሞሉ አማኞች ይህን የመሰለ ፍቅር የሚሰጠው እግዚአብሔር እርሱ ነው። በዘመናችን ላሉ ወጣት ወንዶችና ሴቶች የምለው ነገር አለኝ። ከባጣ ቆየኛ አይነት ሰው ጋር እባካችሁ አትጣመዱ፣ አትያዙ። የእግዚአብሔር ፈቃድ ከሌለበት ሰው ጋር ጣምራ አትፍጠሩ። ነገር ግን እግዚአብሔር ለእናንተ የመረጠላችሁን ምርጥ ነገር ያዙ እላለሁ። እስቲ አሁን ደግሞ አለፍ ብለን የቁጥር 33ን አብረን እንመልከት። ሐዋርያው ሆኖም ከእናንተ ደግሞ እያንዳንዱ የገዛ ሚስቱን እንዲህ እንደ ራሱ አድርጎ ይውደዳት፣ ሚስቱን ባሏን ትፍራ ይላል። ሆኖም የሚለው ቃል ከነበርንበት ቦታ ወደ ታች ዝቅ የሚያደርግ ነው። ይህ ቁጥር የጋብቻ ተግባራዊ ክፍሎችን የሚናገር ቁጥር ነው። ይህን የከበረ ኅብረት ኀጢአት እንዴት እንዳበላሸውና እንዳፈረሰው ታያላችሁን? ጋብቻ ሲፈርስ ወይም ሲበላሽ ሁሉም ነገር ይበላሻል። የተሻለ ሆኖ እንዲቆይ የምትፈልግ ከሆነ ወንድሜ ሆይ ግንኙነቱን መጠበቅ ያንተ ኃላፊነት ነው። ጳውሎስ አንባቢዎችን ወደ ተለመደ ክርስቲያናዊ የቤተሰብ አኗኗር ይመልስና ባል ሚስቱን እንደ ራሱ ይውደዳት ይላል። ይህ ሐሳብ የሚያሳየው የምትገዛ ሚስትና የሚያፈቅር ባል ያለበትን ቤተሰብ ነው። የባልና ሚስት በአንድ ቤት ውስጥ መኖር ሊመጣ ያለው ክብር ቀላል ምሳሌ ነው። ስለዚህ ሐሳባዊ ሳይሆን በእያንዳንዱ ክርስቲያናዊ ሕይወት ተግባራዊ ሊደረግ የሚችል ነገር ነው። ጌታ እያንዳንዳችንን በዚህ ቤተሰባዊ ፍቅሩ ይባርከን። እንግዲህ የምዕራፍ 5ን ትምህርት እዚህ ላይ አጠናቀቅን። በቀሪ ጊዜው ደግሞ የምዕራፍ 6ን ትንሹን ወይም ደግሞ ቀሪውን ክፍል አብረን እንመለከታለን። ወዳጆቼ እስካሁን በነበረን ክፍለ ጊዜ ውስጥ እግዚአብሔር ለእናንተም ለኔም እንደተናገረኝ በእውነት በብዙ ባርኮቱ ተገልጦ እግዚአብሔር ያንዳንዳችን ለሕይወት ዘመናችን የሚተርፈውን ነገር እንዳተረፈልን ባለሙሉ ተስፋ ነኝ። በምዕራፍ 6 ውስጥ ደግሞ እግዚአብሔር እንዲሁ መንፈስ ቅዱስን ልኮ ያስተምረናልና እስቲ እስከመጨረሻው አብረን እንቆይ። የዚህ የኤፌሶን ምዕራፍ 6 አብይ ሐሳቡ ቤተክርስቲያን እንደወታደር ወታደር ከሌሎች ጋር ያለው ግንኙነት ፈጠን ይያላችሁ ጻፉ። ቤተክርስቲያን እንደ ወታደር ደግሞ ከሌሎች ጋር ያለው ግንኙነት የወታደሩ መከላከያ የወታደሩ ምሳሌነት ጳውሎስ መልካም የክርስቶስ ወታደር ስለመሆኑ እንዲሁም በመጨረሻ ቃለ ቡራኬን ያጠቃልላል ማለት ነው። ባለፈው ምዕራፍ ቤተክርስቲያን የክርስቶስ ሙሽራ መሆኗን ተመልክተን ነበር። በዚህ ምዕራፍ የምንመለከተው ደግሞ ቤተክርስቲያን የክርስቶስ ወታደር መሆኗን ነው። ቤተክርስቲያን ለክርስቶስ የታጨች ሙሽራ የመሆኗን ያክል ውጊያም ተለይቷት አያቅምና በወታደር መመሰሏ ትክክል ነው። ታላቁ የዳያና መቅደስ የሚገኘው በኤፌሶን ነበር። ይህ መቅደስ ከሰባቱ የዓለም አስደናቂ ነገሮች አንዱ እንደሆነ ይታሰባል። ቤተ መቅደሱ የሚወክለው አመጽን፣ ዝሙትንና ርኩሰትን ነበር። ስለዚህም በኤፌሶን የነበሩ አማኞች ጠላት እንዳለባቸው ማወቅ ነበረባቸው። የኤፌሶን ሰዎች ብቻ ሳይሆኑ እኛ በዚህ ዘመን ያለን ክርስቲያኖችም ጠላት እንዳለብን መገንዘብ ይኖርብናል። የምዕራፉ መጀመሪያ ክፍል የሚጀምረው ለልጆች፣ ለወላጆች፣ ለባሪያዎችና ለጌቶች መመሪያ በመስጠት ነው። ለወታደርነት ሕይወት እንዲህ ያሉ ነገሮች ይህን ያክል አስፈላጊ መስለው ባይታዩም ማንኛውም ስልጠና የሚጀምረው ከቤት መሆኑን መዘንጋት የለብንም። እውነተኛ ስልጠና ራስን መግዛትንና መቆጣጠርን እንድናዳብር ይረዳናል። ወታደር ከሌሎች ጋር ያለውን ግንኙነት በተመለከተ እስቲ ከቁጥር 1 አብረን እንመልከት። ኤፌሶን ምዕራፍ 6 ቁጥር 1ን ተመልከቱ። ልጆች ሆይ ለወላጆቻችሁ በጌታ ታዘዙ፣ ይህ የሚገባ ነውና ይላል። ለወላጆች መታዘዝ ተገቢ ብቻ ሳይሆን የእግዚአብሔርም ፈቃድ ነው። እግዚአብሔር ፈቃድ ከሆነ ደግሞ ጽድቅና እውነት ያለበት ነገር ነው ማለት ነው። አንድ ወታደር መጀመሪያ መማር ያለበት ነገር ለባለ ስልጣናት መታዘዝን ነው። ይህ ደግሞ የሚጀምረው ከቤት ውስጥ ነው። ወታደሩ በደረጃው የሚያድገው በታዛዥነቱ መጠን ነው። እርሱ ታዛዥ ከሆነ ሌሎችን ማዘዝ ወደሚችልበት ደረጃ ይሸጋገራል። አዛዥ መሆን የሚቻለው በመታዘዝ ነው። ይህ አይነቱ ታዛዥነት የሚጀምረው ከቤት ውስጥ ነው። ከወላጅና ከልጅ፣ ከባሪያና ከጌታ ጋር ባለው ግንኙነት ነው። ጌታ ኢየሱስ ክርስቶስ የልጅነት ሕይወቱን በናዝሬት ከተማ ባሳለፈበት ጊዜ ለማርያምና ለዮሴፍ ይታዘዝ እንደነበር ተጽፏል። ከላይ የተመለከትነውን ጥቅስ በሁለት መልክ መረዳት ይቻላል። አንደኛው ምዕራፍ 5 ላይ ጳውሎስ ስለ ክርስቲያናዊ ጋብቻ ተናግሯል። ልብ በሉ፣ ምዕራፍ 5 ላይ ጳውሎስ ስለ ክርስቲያናዊ ጋብቻ ተናግሯል። ይህን መሰረት በማድረግም በዚህ ምዕራፍ እየተናገረ ያለው ስለ ክርስቲያን ቤተሰብ ሊሆን እንደሚችል መገመት ይቻላል። ልጆች ለወላጆቻቸው የሚታዘዙት በጌታ ነው። ክርስቲያን ወላጆች በጌታ መታዘዝን ከልጆቻቸው ይጠብቃሉ። ከአባት ወይም ከናት አንዱ አማኝ ባይሆኑ እንኳን መታዘዝ ከልጆች ይጠበቃል። ያላመነ ባል በሚስቱ ተቀድሷልና ያላመነችም ሚስት በባሏ ተቀድሳለች። አለዚያ ልጆቻችሁ እርኩሳን ናቸው፣ አሁን ግን የተቀደሱ ናቸው ይላል። አንደኛ ቆሮንቶስ ምዕራፍ 7 ቁጥር 14ን ተመልከቱ። እንዲህ ሲባል ግን ወላጆቹ ክርስቲያን ስለሆኑ ብቻ ልጁም ክርስቲያን ይሆናል ማለት አይደለም። የእግዚአብሔር ቃል ልጆች ሆይ ለወላጆቻችሁ በጌታ ታዘዙ ማለቱን ልብ እንድታደርጉ ፈልጋለሁ። እኔ የማያምኑ ወላጆች ላላቸው ልጆች በጣም አዝናለሁ። ምክንያቱም አንዳንድ ጊዜ ከሰው ይልቅ ለእግዚአብሔር ለመታዘዝ ቅድሚያ እንዲሰጡ የሚገደዱበት ሁኔታ ላይ ሊደርሱ ይችላሉ። ሁለተኛው ነጥብ ደግሞ እዚህ ላይ ታዘዙ ሲል ባሪያ ለጌታው በሚታዘዝበት አይነት ሁኔታ እናንተም ለወላጆቻችሁ ታዘዙ ማለቱ ነው። ለወላጆች አለመታዘዝ ከመጨረሻው ዘመን ምልክቶች አንዱ እንደሆነ ተጠቅሷል። በመጨረሻው ቀን የሚያስጨንቅ ዘመን እንዲመጣ ይህን ወቅ ሰዎች ራሳቸውን የሚወዱ ይሆናሉና፣ ገንዘብን የሚወዱ፣ ትምክህተኞች፣ ትዕቢተኞች፣ ተሳዳቢዎች፣ ለወላጆቻቸው የማይታዘዙ እያለ ይቀጥላል። ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 1 እና 2ን በኋላ ተመልከቱ። በዚህ በምንኖርበት ዘመን ከምን ጊዜውም ይልቅ አመጽ በስቷል። ልጆች ወላጆቻቸውን ይንቃሉ፣ በፍጹም ለወላጆቻቸው መታዘዝ አይፈልጉም። በሌላ በኩል ደግሞ ልጆች አድገው አንድ ደረጃ ላይ ሲደርሱ እነርሱም የራሳቸውን ትዳር መመስረት ስለሚኖርባቸው ወላጆቻቸው ላይ የሚያምጹበት ጊዜ ይመጣል። ወገኖቼ፣ እያንዳንዱ ሰው የራሱን ኑሮ መኖር አለበት፣ በራሱ እግሮች መቆም አለበት። እድሜውን ሁሉ የናት አባቱ እስረኛ ሆኖ መዝለቅ አይችልም። ወላጆችስ ልጆቻችሁን በምን አይነት መንገድ እየተንከባከባችሁ ነው? እስቲ ጊዜውን ተመልከቱ፣ ተመራመሩ። ለልጆቻችሁ የእግዚአብሔርን ቃል የምታነቡላቸው ጊዜ አላችሁን? ወይንስ ጭልጥ አድርጋችሁ ከባብዷችሁ ከቀኑ ሥራ ጫና የተነሳ እንቅልፋችሁን ጭልጥ አድርጋችሁ ትተኛላችሁ? እባካችሁ ጊዜውን እንመርምር። ባዲያታችን ምክንያት ፍርዱ ደረሰብን። ማመጣችን ምክንያት ቁጣው ፈሰሰብን። አገር እያለን ስደት፣ ክብር እያለን ውርደት፣ ምግብ እያለን ራብተኞች፣ ወገን እያለን ብቸኞች። ባጢአታችን ምክንያት ፍርዱ ደረሰብን። ባመጻችን ምክንያት ቁጣው ፈሰሰብን። አገር እያለን ስደት፣ ክብር እያለን ውርደት፣ ምግብ እያለን ራብተኞች፣ ወገን እያለን ብቸኞች።
በጌታ የተወደዳችሁ ክቡራን አድማጮቻችን፣ የዛሬው ዝግጅታችን እዚህ ላይ ያበቃል። አስተያየት ቢኖራችሁ በመልእክት ሳጥን ቁጥራችን በ1366 አዲስ አበባ ብላችሁ ብጽፉልን ይደርሰናል። ሰላም ለመዳናችን ነው። በእንባንስ ብንመለስ ምነው? ባጢአታችን ምክንያት ፍርዱ ደረሰብን። ባመጻችን ምክንያት ቁጣው ፈሰሰብን። አገር እያለን ስደት፣ ክብር እያለን ውርደት፣ ምግብ እያለን ራብተኞች፣ ወገን እያለን ብቸኞች። ውሃው አልተቀዳ ወርቁም አልተማሰ፣ መንገድ አልተሰራ መሬት አልታረሰ፣ ጭነታችን ሳይወርድ ጩኸት ሳይለየን፣ ዘመናችን አልቋል የሰው እጅ እያየን። ባጢአታችን ምክንያት ፍርዱ ደረሰብን። ሁላችንም